በዚህ ሐሳብ ውስጥ የምናየው እና ዛሬ መጀመሪያው በዛ ክፍል ላይ ያለውን የአባታችን ሆይ ጸሎትን እኛ የአባታችን ሆይ እንለዋለን። ፈረንጆቹ ሎርድስ ፕራየር ይሉታል። እንግዲህ ሎርድስ ፕራየር ነው ወይንስ ዲሳይፕልስ ፕራየር የትኛው እንደሆነ እርግጠኞች ባንሆንም፣ ግን ሁለቱ ሀሳቦች አሉ። ግን ማቴዎስ ወንጌል ምዕራፍ 6 አይ ቲንክ ወንድሜ ጆሲ የሚመቸው ከሆነ ያነብልናል እና ከቁጥር 1 እስከ 18 ከዛ አብረን ሀሳቡን እንመለከታለን።
ለሰዎች ታዩ ዘንድ መጽዋታችሁን በፊታቸው አታድርጉ፣ ተጠንቀቁ፣ ያለዚያ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁ። እንግዲህ መጽዋት ስታደርግ ግብዞች በሰው ዘንድ ሊከበሩ በምኩራብም በመንገድም እንደሚያደርጉ በፊትህ መለከት አታስነፋ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን መጽዋትን ስታደርግ መጽዋት በስውር እንዲሆን ቀኝ የምትሰራውን ግራህ አትወቅ። በስውር የሚያይ አባትህ በግልጽ ይከፍላል። ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆሞ መጸለይን ይወዳሉና፣ እውነት እላችኋለሁ ዋጋቸውን ተቀብሏል። አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያንም ዘግተህ በስውር ላለው አባት ጸልይ። በስውር የሚያይ አባት በግልጽ ይከፍልሃል። አሕዛብን በመናገራቸው ብዛት እንዲሰሙ ይመስላችኋል። ስትጸልዩ እንደ እነርሱ በከንቱ አትድገሙ። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃል። እንግዲህ ስናንተ እንዲህ ጸልዩ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ፣ ፍቃድህ በሰማይ እንደሆነ እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን። እኛም ደግሞ የበደሉን ይቅር እንደምንል በደላችንን ይቅር በለን። ከክፉ አድነን እንጂ ወደ ፈተናም አታግባን። መንግስት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም። ስትጦሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና፣ እውነት እላችኋለሁ ዋጋቸውን ተቀብሏል። አንተ ግን ስትጦም በስውር ላለው አባት እንጂ እንደ ጦመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትንም ታጠብ። በስውር የሚያይ አባትህ በግልጽ ይከፍላል።
ጌታ ይባርክህ። በጣም እዚህ ሀሳብ ላይ ስንመለከት ከቁጥር 1 እስከ 18 ስለ ጸሎት ነው የሚያወራ። ጸሎት ከእግዚአብሔር ጋር ያለን ግንኙነት ነው። ጸሎት ለየት ያለ ቋንቋን መናገር እንዳልሆነ፣ ነገር ግን ከእግዚአብሔር ጋር ጤናማ የሆነ የክርስትናን ሕይወት ያገኘ ሰው የሚያደርገው የሕይወት የአኗኗር ዘይቤ ነው የሚለውን ሀሳብ ማየት እንችላለን። እና በተለይ እዚህ ቦታ ላይ ኢየሱስ ክርስቶስ ደጋግሞ የሚያነሳው ይሄ አባት አባት የሚለው በጣም ብናሰምርበት ትልቅ ትኩረት የሚስብ ሀሳብ ነው። በጣም ለየት የሚያደርገው ማለት ነው። ስለዚህ አባታችን ሆይ በሰማያት የምትኖር ታስታውስ እንደሆነ በፊት እንግዲህ እንደኔ በፊት ልበል ጌታን ያገኘን ሰዎች አገር ቤት ከፕሮግራም መጨረሻ ላይ አባታችን ሆይ ሲጸለይ ትዝ ይላችኋል። እና ከዛሬ ጀምሮ እዚህ እንቀጥላለን እንጀምራለን ማለት ነው። በጣም ይሄ ትራዲሽናሊ የቤተክርስቲያን መለያዋ ምልክቷ ነበር። ዝም ብሎ የመጣ አይደለም። ወደኋላ ስትሄዱና ታሪክን ስታነቡ ከመጀመሪያው ክፍለ ዘመን ጀምሮ ያለውን የቤተክርስቲያን ታሪክ ስታዩ የአባታችን ሆይ ጸሎት በጣም የተቀደሰ ጸሎት ነው። በቀን ሶስት ጊዜ ይጸልዩት ነበረ። በዛን ዘመን የነበሩ አባቶች ሲጸልዩት መጸለይ ብቻ አይደለም፣ ተጠምቀው ጌታን ለመከተል ውሳኔ ያደረጉ ሰዎች ብቻ የሚጸልዩት ጸሎት ነበረ። ያ ብቻም አይደለም፣ ሲጸለይ የተቀደሰ ጸሎት ስለሆነ የሚጸለየው በቅዱሳን ማህበርና ህብረት ውስጥ ብቻ ነበር። ያን ያክል ሬቨረንስ ያለው ጸሎት ነው። በጣም ይሄ ሰማይ ከምድር ጋር የተገናኘበትን እግዚአብሔር ለሰዎች ቅርብ ሆኖ ነገር ግን በሚያስፈራ ክብርና ማንነት ያለበትን ማሳያውን መገለጫውን የሚያሳይ ነው። ኢየሱስ ክርስቶስ ይህንን የጸሎት ትምህርት ሲያስተምራቸው በጣም ይሄ ቤተሰባዊነትን ትኩረት እንዲያደርጉ አባታችን ሆይ ብሎ ሲል ግላዊ አይደለም አይደለ? ይሄ ያለንበት ዘመን በጣም ኢንዲቪጁዋሊስቲክ ነው አይደለ? ይሄ በግሌ እኔ የሚል ምናምን። አሁን ደግሞ በጣም ሶሻል ሚዲያው አጡዞት ሌላ መስመር ይዟል። ያ ይሄ እኔነት ጎልቶ የሚታይበት ወደዚህ ቤተሰብ ውስጥ ስንገባ በክርስቶስ ኢየሱስ እኔና እናንተ እድልን ያገኘን በዚህ ቤተሰብ ውስጥ ተጨማሪዎች የሆንን ሰዎች የገባነው ወደ ስላሴ ህብረት ነው። ስሉስ የሆነውን አምላክ የምናመልክ ሰዎች ነው። አብ ወልድ መንፈስ ቅዱስ ዘላለማዊ ህብረት አላቸው። በእነሱ ህብረት ውስጥ ነው የገባን። ይሄ ጸሎት እግዚአብሔር አባት በሰማይም ደግሞ የሚኖር ከታች የሰጠውትኝ ንዑስ ርዕስ ረቂቅም ምጡቅም የሆነውን የቅርብ አምላክ እግዚአብሔር ረቂቅ ነው። ምጡቅ በጣም በቃ ሊደረስበት የማይችል በተመሳሳይ ሰዓት ደግሞ ቅርብ ነው። የሁለቱ አባታችን ሆይ በሰማያት የምትኖር ያለው ክብደት በጣም በቃ ለማሰብ ራሱ የሚያስቸግር አይነት ነገር መንፈሳዊ ትርጉሙ ማለት ነው። ጸሎታችን በግልም ነው፣ ጸሎታችን በጋራም ነው። አሁን እነዚህን ያነበብናቸውን ክፍሎች ደግመን ሄደን እንደው ጊዜ ሰጥተን ጠሞን አድርገን ብናነበው በግሉ ይናገራል ይናገራል። ከዛ ደግሞ ስትጸልዩ ግን ይላቸዋል አይደል፣ አንተ ግን ወደ ቤትህ ግባ፣ ወደ ጓዳ ግባ፣ ፊትህን ተቀባ፣ ያዘንክ አትምሰል፣ ለምጽዋት አታሳይ፣ እነዚህ እነዚህን ነገሮች ብሎ ነገር ግን ስትጸልዩ ደግሞ ይላቸዋል። ኢየሱስ ክርስቶስ በጣም ደቀ መዛሙርቱ እንዳይጠፋባቸው የሚፈልገው በጣም ቁልፍ ሀሳብ አለ። ያ ሀሳብ አሁን በዚህ ዘመን ባለነው በእኔና በእናንተ ሰዎች በእኔና በእናንተ ትውልድ መካከል የተቸገርንበት ነገር ምንድን ታውቃላችሁ? ጤናማ የሆነውን ህብረት መፈለግ። ጤናማ የሆነውን ህብረት በተቻለ መጠን ሰይጣን እድል አግኝቶ በቤተ ክርስቲያን ውስጥ እንዲበላሽ ማለት ነው። ወደ እግዚአብሔር ጉባኤ ስንሄድ እየተሰበሰብን ያለነው እዚህ ሀገር ያለ ትራዲሽን አለ አይደል? ቴንክስ ጊቪንግ ስታስቡት፣ ቴንክስ ጊቪንግ በብዛት ቤተሰብ የሚሰበሰብበት ነው አይደለ? በአብዛኛው የሚከበሩ ይሄ በቃ እናቶች ወይም ደግሞ አያቶች በህይወት ካሉ አያቶች ቤት ይሰበሰባል ሰው። በጣም ያለ እንትን አለ፣ ይሄ ያለው መንፈስና መሰባሰቡ የሚፈጥረው ነገር አለ። ትውስታቸውን፣ ትዝታቸውን፣ ህይወታቸውን የልጅ ልጆች ካሉ የነዛን አብሮ መሰባሰብ አብሮ መሰብሰብ እነዚህን ነገሮች በጣም ከዛ ያለፈ ሀሳብ አለው። መሰብሰባችን ወገኖቼ እንዲሁ እንደ ልማድ የምናደርገው መሰብሰብ አይደለም። አንዳንድ ጊዜ መተን እንደምንሄድ ነው አይደል የምናስበው። በጣም ከዛ የላቀ ይሄ እኮ አዲስ እኮ ማህበር እኮ ነው። ይሄ ማህበር ማለት እግዚአብሔር በጨለማው መንግስት ውስጥ የመሰረተው የእሱ ግዛት ማለት ነው። ማለት ይሄ የእሱ ግዛት ደግሞ አባት ይሄ ክብር ያለበት አባት ያለበት ማለት። ይሄ ጸሎት ወገኖቼ ደቀ መዛሙርቱ በእውነት በህይወታቸው ውስጥ ሊይዙት የሚገቡትን ቁልፍ ነገሮች እንዲይዙ፣ እንዲያዩ፣ እንዲያገኙ ቅድም እንዳልኳችሁ ቤተክርስቲያን ይህንን ጸሎት ሰዎች እንዲጸልዩ ስታበረታታ በቀን 3 ጊዜ ይጸልዩት ነበር። 3 የሚባለውን ልማድ ወደኋላ ስትመለከቱ ዳንኤል በቀን 3 ጊዜ ይጸልይ ነበር ይላል አይደለ? ምክንያቱም ክርስትና አይሁዳዊ የሆነ ነው መሰረቱ፣ በቃ ስሩ ማለት ነው። ከአይሁድ የመጣ ነው። ኢየሱስ ራሱ አይሁዳዊ ነው አይደል? የይሁዳ ስርና ዘር ነው የሚለው አይደለ? እግዚአብሔር ምክንያት ነበረው። ስለዚህ ወደኋላ ተመልሰን ከታሪክ ጋር አገናኝተን የምናይበት ምክንያት ስለ ታሪክ ለማወቅ ብቻ አይደለም። ነገር ግን ያ ማንነታችን አሁን ለምናንጸባርቀው ነገር ቁልፍ ስለሆነ ማለት ነው። የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን የእግዚአብሔር ኃይል ነው ብለን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ስንጠቅስ የመስቀሉን ዋጋ እኮ ያሳነሱብን ሰዎች ስላሉ ነው አይደለ? መስቀሉ እዚህ ሀገር የሚዘመር ዝማሬ አለ፣ ኦልድ ረግድ ክሮስ የሚሉት የሆነ አንድ ዝማሬ አለ አይደለ? በጣም የቆየ የጥንቱ መስቀል፣ ይሄ የጥንቱ ሃይማኖት ተብሎ ሀገራችን እንደሚዘመር ወገኖች ልማዶቻችን ጤናማ በሆነው በእግዚአብሔር መንፈስ ጸጋ ቃል አማካኝነት የተቃኘና የተጠበቀ ከሆነ ህይወት አለበት። ጸሎታችን ኃይል የሚኖረው በርዝመቱ ሳይሆን በጥራቱ ነው። ጣሊያን እያለሁኝ አንድ ሌላ ከተማ ላይ ሄደን የምናገለግልበት ጊዜ አለና ሚላን ይባላል። እዛ ከተማ ላይ ስንሄድ በጣም አዲስ ናቸው በጌታ እና ሄደን ስናገለግል እኛ ረጅም መንገድ ነው ተጉዘን እዛ የምንሄደው እና ምሳ ምናምን ለመብላት በጣም ርቦን ተዘጋጅተን ሲጸለይ 2-3 ሰዓት ይፈጃል ለምሳ ቀርበን ማለት ነው። እና ከዛ በኋላ ምን አለ? አይ በቃ ዮሐንስ አንዳንድ ነው ጸሎቱ ከዚህ በኋላ ተባለ። ዮሐንስ አንዳንድ በመጀመሪያ እግዚአብሔር የሚለውን ያንን ሐሳብ ማለት ነው። መጀመሪያ ቃል ነበረ የሚለው በጣም አንድ አጠር ያለች ነች እና ከዛ ድጋሚ ስንሄድ አይ በቃ በዮሐንስ አንዳንድ ነው እንጂ እንትና በኋላ በደንብ እንጸልያለን እና ጸሎታችን ኃይለኛ ነው ተብሎ የሚባለው በጣም ስለ ጮህን አለ። በጣም የሆነ ረዥም ሰዓት መጸለይ ጥሩ ነው፣ መጸለይ እስከቻለን ድረስ። ግን በጣም ኃይል የሚኖረው ኢየሱስ ክርስቶስ በሰጠን መስመርና በሰጠን ነገር ውስጥ የምንገኝበት ጸሎት ነው። አይሁዳውያኑ ልማድ ነበራቸው። ኢየሱስ ክርስቶስ ከየትም መጥቶ አይደለም አሁን እዚህ ጋር እንዲህ ብላችሁ ጸልዩ ብሎ ሲያስተምራቸው፣ ትንሽ ባክግራውንድ ብሰጣችሁ፣ ኢየሱስ ክርስቶስ በአይሁዳውያኑ የጸሎት ስርዓት ውስጥ ያለውን አካሄድ በጣም ያውቃል። ምክንያቱም በምኩራብ እየሄደ ያስተምር ነበረ። በምኩራብ ሄደው የሚያስተምሩ ሰዎች እውቀት የሌላቸው ሰዎች አይደሉም የሚያስተምሩት። ምኩራብ ገብተው መጽሐፉን ገልጠው ሲያስተምሩ መምህራን ናቸው፣ የሚያውቁ ናቸው። ኢየሱስን ታስታውሱ እንደሆነ በ12 ዓመት ዕድሜው የት ቀረ ይላል? በምኩራብ በቤተ መቅደስ ቀረ ይላል አይደለ? ማርያምና ዮሴፍ ጠፍቶባቸው ሲፈልጉት እንደው ተገረሙበት ይላል፣ እዛ ቁጭ ብሎ ሲያስተምር። ምክንያቱም የነበረው ነገር ነበር። ራሱ እኮ ህግ ሰጪው እኮ ነው። ህግ ሰጪው ራሱ እነዛ ህግን በተቀበሉት መካከል ቁጭ ብሎ ስለ ህጉ እያብራራ እየተናገረ ያስተምራቸው ነበረ። ይሄ የአባታችን ሆይ ጸሎትን ስንጸልይ ወይም ደግሞ ይህን ጸሎት እንዲጸልዩ ሲላቸው በጣም በአይሁዳውያኑ የጸሎት ልማድ ውስጥ ሁለት አይነት ጸሎቶች አሉ። አንደኛው ፕሮናውንሴሽኑን ትክክል ላልሆን እችላለሁ፣ ይሄ ካዲሽ ወይም ደግሞ ቅዱስ የሚል ትርጉም ያለው የጸሎት አይነት አለ። ሁለተኛው ደግሞ አሚዳህ የሚል ጸሎት አለ። ሁለቱም ጸሎቶች በጣም ትርጉም አላቸው። እነዚህን መሰረታዊ የሆኑ የአይሁዳውያኑን የአጸላለይ ዘይቤ የተከተለ ጸሎት ነው ኢየሱስ ያስተማራቸው ጸሎት። ይሄ ካዲሽ የሚለው ጸሎት በምኩራብ እየተገናኙ የሚጸልዩ ሰዎች ሶስት ዋና ነገሮችን የሚያነሱበት ነው። አንደኛ የእግዚአብሔርን ስም በመቀደስ በመወደስ፣ ከዛ ደግሞ ስለሚመጣው መንግስት በማሰብ፣ ከዛ ደግሞ ይሄ የነገረ ፍጻሜን ወይም ደግሞ ትንሣኤን መልሶ መታደስን፣ ፍርድን እና እውነተኛ አምልኮ እዚህ ውስጥ ታዩታላችሁ አይደለ? በሰማያት የምትኖር አባታችሁ ነው ብለን ወደታች ስንወርድበት ስለ እግዚአብሔር ስም መቀደስ፣ ስለ መንግስቱ፣ ስለ እርስ በርስ ግንኙነት፣ ስለሚመጣው መንግስት፣ ስለ ተስፋ፣ ስለዚህ ሁሉ ያነሳል። ሁለተኛው ደግሞ አሚዳ የሚባለው 18 የሚሆኑ ባርኮቶች ያሉት የአጸላለይ ዘይቤ ነው። 18 የሆኑ የሚያሉ እነሱን አልዘረዝራቸውም፣ ግን ዋና ዋናዎቹ እግዚአብሔርን ማመስገን፣ ኑዛዜና ይቅርታ፣ ይቅር ማለት፣ ለግልና ለህዝብ ለሀገር መማለድ፣ ምስጋና፣ እነዚህ ሀሳቦች የያዘ እግዚአብሔርን እንደ አባትነት የሚመለከት ጸሎት በዚህ አሚዳ የሚለውን ጸሎት ስንመለከት የኃጢአትን ይቅርታ፣ የእስራኤልን መታደስና መሲሐዊውን መንግስት ማሰብ። ኢየሱስ ክርስቶስ እንግዲህ እነዚህን ሁሉ ለአይሁዳውያኑ የነበረውን ነገር በጣም ሊገባን የሚያስፈልገው ነገር በጣም ላሰምርበት የምፈልገው ነገር ኢየሱስ እኔ ህግ ሰጪው ነኝ አሁን እያላቸው ያለው ባጭሩ ምንድን ነው? እሱ ይህንን ስላችሁ የእስራኤል መታደስ በእኔ ስለተፈጸመ በእኔ አማካኝነት የተገለጠው መንግስት መልኩ ይሄ ነው። በዚህ መልክ ውስጥ ትኖሩ ዘንድ በሲና ተራራ ለሙሴ ህግን ስርዓትን የሰጠው ማን ነበረ? ያህዌ ነው አይደለ? አሁን ኢየሱስ እኮ ተመሳሳይ እያላቸው ያለው ነገር ምንድን ነው? እሱ አሁን ማቴዎስን ስናነብ የተራራውን ትምህርት ስብከት ነው አይደል የምናስበው? ያ በጣም ሲሚላሪቲው ከማን ጋር ነው? ሙሴ ልክ ከተቀበለው ኪዳን ጋር የተገናኘ ነው አይደለ? እያላቸው ምንድን ነው እሱ እኔ ያ ሰጪው ነኝ፣ ህግ ሰጪው ነኝ። ህግ የምሰጣችሁ እኔ ስትጸልዩ ምን ብላችሁ ጸልዩ? የዚህን ፍጻሜ ጥራት ያለውን ፍጻሜ የሚያሳየውን ይህንን መንግስት በማሰብ ምን አድርጉ? ጸልዩ። ወገኖቼ ኢየሱስ በጣም ልናውቀው ልንረዳው የሚገባን ጳውሎስ በፊልጵስዩስ ምዕራፍ 3 ላይ ምን ብሎ ይናገራል? እሱ እኔን የራሴ የእሱ ያደረገበትን ያንን የራሴ ለማድረግ ተጋለው የሚል አይነት ቋንቋ አለው። በጣም በጣም ልናውቀው ልንረዳው የሚገባ ኢየሱስ ክርስቶስ ይህንን የአይሁዳውያኑን ጸሎት በጣም በስልጣን በቃ አለ አይደል? ይሄ በቃ ፍጻሜው ይሄ ነው፣ በዚህ መንግስት ውስጥ ተቀባይነት አላችሁ፣ ገብተናል፣ እዚህ ቤተሰብ ውስጥ ገብተናል። ስለዚህ ኢየሱስ ክርስቶስ ምን አላቸው? እንግዲያውስ ስትጸልዩ በሰማያት የምትኖር አባታችን ሆይ ብላችሁ ጸልዩ። አንድ ጥያቄ ለራሴ ስጠይቅ ማለት ነው፣ ኢየሱስ ክርስቶስ አባታችን ሆይ ብሎ ከመጀመር ይልቅ በጣም ወደኋላ ብሉይ ኪዳኑ ስትሄዱ በጣም እግዚአብሔርን የሚያስፈራ ክብር ማንነት የሚያሳዩ ቅዱሳት መጽሐፍቶች አሉ አይደለ? እግዚአብሔርን ረጅምና ከፍ ባለው ዙፋን ላይ ተመለከትኩት የሚል በቃ ልታስቡት ራሱ የሚያስደነግጣችሁ ማለት እነ ሰለሞን የጸለዩትን ጸሎት ሙሴ በእግዚአብሔር ፊት በተራራው ላይ በነበረ ጊዜ የመጣበትን ክብር የሚያሳይ እግዚአብሔር የእስራኤልን ሕዝብ ከግብፅ ምድር ሲያወጣ የተገለጠበትን ክብር የሚያሳየው ያ አዳኙ ያህዌ የተገለጠበት የኪዳኑን አምላክ ሊያሳይ የሚችልን ነገር ይዞ መምጣት ይችል ነበር፣ ሊነግረንም ይችል ነበር። በዛን ዘመን የነበረው የአማልክቶች አስተሳሰብና አመለካከት አማልክቶች በጣም ሩቅ ናቸው። ባጭሩ የግሪክ ሮማውያኑን አማልክት ስትመለከቱ የራቁ ናቸው፣ ማንም የማይደርስባቸው። በተመሳሳይ ሰዓት አይሁዳውያኑ ወይም ደግሞ ፈሪሳውያኑ ይሄ አባት ይሄ እግዚአብሔር እኛን ለየት አድርጎ የሚያየን እኛ የእሱ የእኛ ብቻ የሆነ ይሄ በጣም የኔ ብለን የምንለው አይነት ነገር ቋንቋ የሚጠቀሙበት አይነት እግዚአብሔር ነበረ። ኢየሱስ ግን ምን አላቸው? እናንተ እዚህ ያላችሁት ብሎ ሲላቸው እነሱ ደቀ መዛሙርቱን እናንተም የሚመጡትም እነሱ ሁሉ በእርሱ አባትነት ፊት እኩል ናቸው። በጣም ሲምፕል የሆነ ላንጉጅ አይደል? እሱ ጋር ለመምጣትና ለመግባት ነብይ እንትን አያስፈልግህም ማለት ነው። እሱ ጋር ለመሄድ በእሱ ፊት ለመገኘት የተለየ ዘይትና የተለየ ቅባት የተለየ ውሃ አያስፈልግህም፣ አያስፈልገንም ማለት በእግዚአብሔር ፊት የምንታይበት እይታ እግዚአብሔር እኛን ያየበት መልክና ማንነት አባት ነው። እነዚህን ነገሮች ነው በጣም ጌታ እንዲለወጥ አድርጎ እንዲያዩት እንዲረዱት የፈለገው። ወገኖች በእግዚአብሔር ፊት ከእግዚአብሔር ጋር ባለን ግንኙነት የእግዚአብሔር ርቀቱ ነው የሚታየን ወይንስ አባትነቱ ነው መጀመሪያ ትዝ የሚለው? እነዚህ አማልክቶች የሚባሉትን እንደው ዝም ብለን ብናነሳ በብዛት በተለይ አብርሃሚክ ሪሊጅን ተብለው ከሚጠሩት መካከል አንደኛው እስልምና ነው አይደለ? በመሰረቱ አብርሃሚክ ሪሊጅን ነው ብዬ አላምን ፐርሰናሊ እስልምናን። አርጊመንቱ ሊኖር ይችላል፣ ግን መከራከር እችላለሁ፣ ነጥቤን ማስቀመጥ እችላለሁ። አብርሃሚክ ሪሊጅን ከሚባለው እንግዲህ እስልምና ጋር ብንሄድ የሚገርማችሁ ነገር መሐመድ ስለ አምላክ ብለን እንበለው እና እንውሰደው እና ስለ እርሱ ያለው መረዳት አምላክ የእስላሙ አምላክ አላህ አባት አይደለም፣ ሊተራሊ አባት አይደለም፣ ልጅም የለውም፣ ልጆችም የሉትም። ባጭሩ ከእነሱ አሁን ከቁርአኑ መካከል የተወሰኑትን ፓርት በወስድና አሁን እዚህ ያለ እናንተ እንደው ለማሳየት ያክል ምን ብሎ ይናገራል በ112 ምዕራፍ 112 ከቁጥር 3 እስከ 14 ባለው ሀሳብ ላይ አልወለደም አልተወለደምም፣ ለእርሱ አንድም ቢጤ የለውም። ቢጤ የለውም የሚለው ምንድነው? እሱ በክርስትና አስተምህሮ አብ ወልድ እንላለን አይደለ? ወልድ አምላክ ነው ብለን እንላለን። ስለዚህ ለእሱ የሚገባው ቢጤ የለውም ማለት እንግዲህ አቻ እኩል የሆነ ነገር የለውም ነው። በሌላ ቋንቋ በሌላ በሱራ አልማርያም 1935 ላይ ምን ብሎ ይናገራል? ለአላህ ልጅን መያዝ አይገባውም፣ ከጉድለት ሁሉ ጠራ። ነገር ግን በሻ ጊዜ ለእርሱ የሚለው ወይም ደግሞ ቁርአኑን ስታነቡት የማይገባ ነው። በነገራችን ላይ በጣም ዊርድ የሆኑ ቃላቶች ነው ያሉት እና ወዲያውም ይሆናል ብሎ ይላል። ምን ማለት ነው? እሱ በመሐመድ መረዳት ማለት ነው። አላህ ልጅ ሊኖረው የሚችለው ሚስት ሲኖረው ብቻ ነው። ዳስ ባይ ዴፊኒሽን። ስለዚህ አምላክ ልጅ ሊኖረው አይችልም። ስለዚህ ልጆችም አይደላችሁም። አይታችሁ እንደሆነ ሙስሊሞች ሲጸልዩ አጸላያቸውን እንትናቸው መስጊዳቸው ውስጥ አንገታቸው እንዲህ ብለው እንደሚጸልዩ ታውቃላችሁ አይደል? ምክንያቱም ስንቶች እንደምታውቁ ባላቅም፣ እንዲህ ብለው የሚጸልዩበት ምክንያት አላህን ቀና ብለው ቢያዩ ወደ አህያነት ትለወጣላችሁ የሚል ቁራናዊ ጥቅስ አለ። አላህና እነሱ ያላቸው ግንኙነት የባሪያና የገዢ፣ የተገዢና የገዢ። አሁን ይህን በጣም ላሳያችሁ የምፈልገው ነገር ምንድነው? እሱ ከእስልምና ወደ ክርስትና የሚመጡትን ሰዎች ስትመለከቷቸው ለእግዚአብሔር ያላቸው ፍቅር እናንተን ራሱ እኔና እናንተን እስከሚያስገርመን ድረስ በጣም ያሳፍሩናል። ለምንድ ታውቃላችሁ? ውስጣቸው የነበረውን የአባት ፍቅር በጣም እግዚአብሔር ስለሚያረካላቸው አባት የሚለው ቋንቋ ለነሱ በጣም ትርጉም ስላለ፣ ስለዚህ አባትነቱን በክርስቶስ ወደ እኛ በመግለጥ በማምጣት እግዚአብሔር ያለምንም ልዩነት ሰዎችን ለርሱ የሆኑ ዘንድ በማድረግ ከእርሱ ጋር ላለን ግንኙነት እግዚአብሔር እንደ አባት ለማንም እንደማያደላ ባለፈው ስንነጋገር በሉቃስ ወንጌል ላይ በዚሁ በማቴዎስ ወንጌል ላይ በሌሊት ሄዶ የባልንጀራውን በር የሚያንኳኳ ብሎ የሚናገር ቃል አለ አይደለ? እኔና እናንተ በእግዚአብሔር ፊት በሌሊት ሄደን እንደሚለምነው ሰው ነን የሚል አይነት ሀሳብ አንስተን ነበር። ስለዚህ እግዚአብሔር አያደላም። አያደላም ብለን ስንል የለማኝ አሪፍ አለ እንዴ? የለም አይደለ? ግባቢ የለማኝ ዘመናዊ ሊኖር ይችላል። በዋትሳፕ ማን ነው አንድ ጊዜ አንድ ሰው ለመቀበል ኤርፖርት ዳላስ ኤርፖርት ላይ ሄጄ መጣችና ለመነችን ማለት ነው። አበሾች ናቸው እና ሳንቲም አላችሁ ምናምን ብለው አሉን። አይ የለም ስል አይ አፓለኝ አትልንም እና ምን እላችሁ ፈልጌ ነው በእግዚአብሔር ፊት የሚቀርብ ለመለመን የሚመጣና የሚቀርብ ሰው ልዩነት የለውም። እግዚአብሔር ግን ከዛ ባለፈ መልኩ እኔና እናንተን ወዳጆች አድርጎናል። ስለዚህ ልጅነታችን በጣም ሊገባን ያስፈልጋል። የክርስቲያን እውነተኛ የሆነውን ይሄ ክርስቲያናዊ መረዳት ግንዛቤያችንን ለማወቅ በጣም የሚያስፈልገን ነገር ጄ አይ ፓከር ኖዊንግ ጋድ በሚለው መጽሐፉ ላይ በጣም አንድ የሚናገረው ነገር አለ። አንድ ሰው ክርስትናን ምን ያክል በሚገባ ተረድቷል ብለን ለማየት ከፈለግን የእግዚአብሔር ልጅ መሆን ለእርሱ ምን ያህል ማዕከላዊ እንደሆነ አስተውሏል ወይ? አይ እግዚአብሔር ልጅ ሲሆን አጥፍቶ ሄዶም ትዝ የሚለው የአባቱ ቤት ነው። ኖ ማተር ዋት አጋጥሟቸዋል። ባክ ያደረጉ ሰዎች አይታችሁ እንደሆነ በጣም ትዝ ይላቸዋል የእግዚአብሔር ቤት አይደለ? የእግዚአብሔር ልጅነታችን ይሄ በእግዚአብሔር በክርስቶስ ኢየሱስ እኛን የተቀበለንበት የእግዚአብሔር አባትነት የአንድን ሰው አምልኮ፣ ጸሎትና ስለ ሕይወት ያለውን አመለካከት የሚያሳይ ነው። ይህንን ጄ አይ ፓከር ነው የሚናገር። ስለዚህ የአዲስ ኪዳኑን ዋናውን ልብ እምብርቱን ስንመለከት ክርስቶስ ያስተማረውና አዲስ ኪዳንን ልዩ የሚያደርገው አዲስ የሚያደርገው የእግዚአብሔር አባትነትን አጉልቶ ከፍ አድርጎ ማሳየት ነው። ምክንያቱም በአይሁዳውያኑ የነበረው ግንዛቤ አባት የሚለው እንዳለ ሆኖ፣ ነገር ግን ኢየሱስ ክርስቶስ እግዚአብሔር ሩቅ የነበረውን ምን አደረገው? ቅርብ አደረገው። ስለዚህ ኢየሱስ ክርስቶስ አባቴ ብሎ የሚጠራውን አባታችን አደረገው። ስለዚህ የአዲሱ የክርስትናችን ልዩ የሚያደርገው የእግዚአብሔር መጠሪያ ስም አባት የሚለው ስም ስንጸልይ አባታችን ብለን ስንጸልይ አባታችን ወገኖች የኔና የእናንተን ቤተሰብነት ይሄ እኛ በሚለው ኢንዲቪጁዋሊስቲክ በሆነው ማንነት ሳይሆን የእኛ በሆነው ማንነት ልዩነት በሌለበት ማለት ነው። ወደ እርሱ አባትነት ፊት ስንመጣ እኮ ዘር የለ፣ ቀለም የለ፣ ቋንቋ የለ አይደለ? በጣም በቃ በሱ ፊት ያለ ማህበር እኩል ነው። በፊቱ በቃ የሚታይ ልዩነት የሌለበት ኢየሱስ ክርስቶስ በብዙ ቁጥር አይደለም፣ ነገር ግን ያን በተናጠል አይደለም፣ ነገር ግን በብዙ በማህበር የኛ የለርሱ የሆንበትን ማንነት በክርስትና ታሪክ ውስጥ በጣም የሚገርመው ነገር ምን መሰላችሁ? በክርስትና ታሪክ ውስጥ ስትመለከቱ ክርስትናን በጣም ዩኒክ ያደረገው ነገር ባሪያ የለ፣ ሴት የለ፣ ወንድ የለ የሚለው የጳውሎስ በገላትያ ውስጥ የሚናገረውን ተግባራዊ በሆነ መልኩ በሮማን ሶሳይቲ መካከል የተገለጠበት መገለጥ ክርስትና የሚገርም በሚገርም ሁኔታ የነበረውን ማህበረሰብ 180 ዲግሪ ነው የለወጠ። ምክንያቱም በእሱ አባትነት ፊት የሚበልጥና የሚያንስ የሚባል የለ። መልእክታትን ስታነቡ እኮ በመካከላችሁ ያሉ የተየት ያለ ክብር የሚገባቸው ሰዎች መኖር የለባቸውም ብሎ ይላል። ያዕቆብን ስታዩት አይደለ? እናንተ ባለቀለበት የሆነውን ሰውዬ ስታዩ ቦታ የምታስለቅቁ ሰዎች ወዮላችሁ ይላቸው። አሁን ባለንበት ዘመን የሚሰብኩ ሰዎች አሪፍ ወንበር ነው የሚቀመጥላቸዋል። ተራው ምዕመን ደግሞ በቃ የማይሆን ወንበር ይደረደርለታል። እግዚአብሔር ያን በጉባኤው መካከል እንኳን ያለውን ያንን መልክ ስንመለከት በጣም ይሄ የአባትነት ጥሪውን ወገኖቼ በጣም ልንረዳው ይገባን፣ በጣም ይገባል። ጸሎታችን እንደ ኢየሱስ አገላለጽ ግላዊ አይደለም። በጣም ይሄ እኔ ምናምን የሚለው ነገር ኦፍኮርስ እንጸልያለን። ኢየሱስ ክርስቶስ እኮ ተናግሯል አይደለ? ስትጸልይ እንዲጸልይ ብሏል። ነገር ግን ይሄ የመንግስቱ መገለጫው መታያው ምልክቱ የኔና የናንተ በርሱ የአባትነት ማንነት ፊት ሲገኝ በጣም የተለየ ቃና አለው፣ የተለየ ድምጽ አለው። ወገኖች ይሄንን ልናዳብር የምንችለው በህብረት ውስጥ ነው። እኔ ቸርች እንድትመጡ ምናምን አይደለም እንደዚህ የምላችሁ፣ ግን ሲሪየስሊ በህብረት ውስጥ ነው ይሄንን የምናዳብረው። የክርስቶስን አካል ልዩ የሚያደርጋት ነገር ያ የአባትነት ፍቅር በመካከላችን መገኘቱ መኖሩ ነው። ወደኋላ ድንገት በኢትዮጵያ በነበረ የኮሚኒስት ስርዓት ውስጥ ያደግን ሰዎች የምናስታውሰው ነገር አለ። ክርስትና በጣም ፈተና ውስጥ የነበረበት ዘመንና ጊዜ ማለት ነው። ክርስቲያኖች የሚሰደዱበት መከራ የሚገባቸው በጣም በብዙ መከራ ውስጥ የሚያልፉበት ጊዜና ዘመን ላይ እንደነሱ በጣም የሚዋደድ የለም የሚባል ቋንቋ ነበር። ታስታውሱ እንደሆነ ብዙ የሚባል ነገር አለ። ጴንጤዎች ከእንትን ላይ ምናምን ያወርዳሉ ያዘንባሉ ምናምን ይባላል። እንደዛም ሆኖ በመካከላቸው የነበረ ፍቅርና መገናኘት ግን በጣም ለየት ያለ ነበር። ለምን ብለን ስንል ይሄ የአባትነት ማንነት በማህበሩ መካከል ያስቀመጠው ጸጋ ነው፣ ያስቀመጠው መተሳሰብ ነው። የቤተክርስቲያን መልክ፣ ቅርጽ፣ መንፈሳዊነት የሚታየው የሚገለጠው ሐዋርያት ሥራ ምዕራፍ ሁለት ስትመለከቱ እኮ አብረው በጸሎትም እግዚአብሔርን ቃል በማንበብ ማዕድንም በመቁረስ በአንድ ልብ በአንድ ሀሳብ ይተጉ ነበረ ብሎ ሲል እኮ የተለያየ ማህበር ሶሳይቲ እኮ ነው ተሰብስቦ አንድ ላይ የሚያሳልፍ። አባታችን ወገኖቼ፣ እኔና እናንተ የእሱን አባትነት ስንረዳ እግዚአብሔር ሊያስተን ከሚችሉ ነገሮች ይመልሰን ዘንድ፣ ከሚያጠፋን ነገር ይጠነቀቅልን ዘንድ፣ ልባችንን ሊያኮበልል ከሚፈልግ ነገር እግዚአብሔር እኛን ለመመለስ ሲፈልግ የአባትነት ማንነቱ በጣም ሊገባን ያስፈልጋል። የኮበለለው እንዲመለስ እንዲጠፋ እንዳይጠፋ። ይሄ አባት ወገኖች በጣም ወዳጅነትን የሚያመላክት ነው። ይሄ ወዳጅ መሆኑን የተቀበልነው በክርስቶስ አማካኝነት ያገኘ ነው። እግዚአብሔር ከእርሱ ጋር ወዳጆች እንሆን ዘንድ በክርስቶስ አማካኝነት ወደኛ መጥቷል። ዮሐንስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ ወዳጆች ብሎ ይጠራቸዋል። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝ። ወገኖች በእኔና በእናንተ ሁኔታ ማንነት ላይ የሚቆም ሳይሆን በክርስቶስ ምርጫና በእርሱ ስራ ላይ የቆመ ነው። ቁልፉ በጣም ልናስተውለው የሚገባን ነገር ይሄ ወዳጅነት ጌትነቱን አያጠፋብንም ማለት እግዚአብሔርን አውቀነው ተላምደነው ፍሬንድ ልናደርገው አንችልም። እግዚአብሔር እግዚአብሔር። ባለፈው አንድ ታሪክ ነግሬያቸዋለሁ አይደለ? ልጁ የኔ ጓደኛ ከአንድ ሰውዬ ጋር ለስራ የሆነ ቦታ ተመደቡ ማለት ነው። ይሄ ጣሊያን እያለ የሰማሁት የነበረ እውነተኛ ታሪክ ነው። እና ሰውየው በጣም ትልቅ ሰው ነው በእድሜ። ከሱ ጋር አብሮ እያሳለፈ አንቱ ይለዋል እና አንቱ ብሎት ብሎት፣ አይ በቃ አንቱ አትበለኝ፣ እኔ እንደ ልጄ ነው ማይና አንተ በለኝ አለው። ከዛ ትንሽ ቆዩና ተላመደው እና ምን ቢለው ጥሩ ነው አንቺ አይለውም? እንዴት ነሽ ምናምን ይለዋል። የእግዚአብሔር አባትነት ወገኖቼ አንላመደውም። በጣም ምንም በቃ የትኛውንም ያክል እግዚአብሔር ቅርባችን ነው፣ ግን እንዳልኩትኝ በጣም ረቂቅም ነው ምጥቁም ነው። ከክርስቶስ ጋር እውነተኛ የሆነ ከእርሱ ጋር የጠለቀ ግንኙነት ፍቅር ሲኖረን እግዚአብሔርን መፍራት እግዚአብሔርን ማክበር በህይወታችን ውስጥ በጣም ይጨምራል። የእግዚአብሔር አባትነቱ ይማርከናል። አባታችንን ላለማሳዘን ነው አይደል ጥረት የምናደርገው። ይሄ እንግዲህ በክርስቶስ ያገኘ ነው እኔና እናንተ ከእርሱ የተነሳ የሆነልን ነገር ነው እና ኢየሱስ ክርስቶስ በሰማይ አለ ያለ አንድ አባት ስላላችሁ በምድር ማንንም አባት ብላችሁ አትጥሩ ብሎ ይላል። አንዳንድ ጊዜ ጥሩ አባት ያላችሁ ሰዎች ታደላችኋል። በጥሩ አባት ስር ያደጋችሁ ሰዎች፣ የጥሩ አባትነትን ትርጉም ያላወቅን ሰዎች ግን የእግዚአብሔር አባትነት ይህንን እንኳን እንድንረሳ የሚያደርግ ልዩ የሆነን ፍቅር ያገኝንበት። ፐርሰናሊ ሳድግ ጥሩ አባት ኖሮኝ አላደግኩም። ስለዚህ የአባትነት ምንነት ምን እንደሆነ አይገባኝም። ነገር ግን ጌታን ማግኘቴ መጽሐፉን ሳነበውና የበለጠ ወደ እግዚአብሔር ስጠጋ ይሄ አባትነቱ ለካስ ከምድርም አባትነት በጣም ይልቃል፣ ይበልጣል። ስለዚህ ይሄ በአባት የተጎዳን ሰዎች ምናምን በጣም በእግዚአብሔር አባትነት ውስጥ ያንን ሁሉ ሊያሽር የሚችል ያንን ሁሉ ሊፈውስ የሚችል የአባትነት ፍቅር እናገኝበታል። ወገኖች በጌታ ያሉ ወንድሞቻችን እህቶቻችን፣ በክርስቶስ ያገኘናቸው የኔና የእናንተ ቤተሰቦች የምንላቸው ኢየሱስ ክርስቶስ በዚህ ምድር ላይ በመኖርበት ጊዜ በስደት በመከራ ስናሳልፍ በመድር በጣም የምታገኙ 100 ጥፍ እህትና ወንድሞችን ሰጣቸዋለሁኛ። ይሄ የጌታ በሰማይ የሚኖር የተቀደሰ አምላክ በጣም በታላቅ ፍርሃትና ክብሮት የምንቀርበው ይሄ እግዚአብሔር በጣም ሊቀርብ በማይችል ክብርና ማንነት ውስጥ የሚኖር አምላክ ነው አይደለም? ማንም ሊቀርበው በማይችል በዛው መጠን ደግሞ ራሱን ዝቅ አድርጎ ደግሞ ወደና ወደ እናንተ መጥቷል። ይሄ በሰማይ ያለውን እግዚአብሔርን ስንመለከተው በጣም ገዢ ነው። እግዚአብሔር እኮ በሰማይም በምድርም ከእርሱ ቁጥጥር ውጭ የወጣ ምንም ነገር የለም። ይሄ እግዚአብሔር ከእርሱ እይታ ሊያልፍ የሚችል ምንም ነገር የለም። ይሄ እግዚአብሔር የሚያስፈራ ክብርና ግርማ ውስጥ ያለ ነው። ይሄ እግዚአብሔር ኢቭን ይሄ በጣም የኤፌሶን ምዕራፍ 6 ላይ የጨለማውን ኃይላት ጳውሎስ ሲነግረን የጨለማው ኃይላት በጣም ያላቸው መዋቅር ራሱ በጣም ጠንካራ ነው አይደለ? ያላቸው ጉልበትም ኃይልም የዛኑ ያህል ነው። የሚገርመው ነገር ግን ከነሱ ሁሉ በላይ ሆኖ ያለ በሰማያት ብሎ ሲል እኮ በጣም ማንም ሊደርስበት የማይችለውን ማንነት ማለት ነው። ኢየሱስ ክርስቶስ ለእኛ ለእናንተ ምሳሌነቱን ይህንን ጸሎት ሲነግረን ያለንን ችግር የምናክምበት ብቻ ሳይሆን ነገር ግን በሰማያት ያለው አምላክ ከእርሱ እይታ ውጭ የሌለ ነገር ምንም ነገር ስለሌለ ነገሮቻችንን ሁሉ አምጥተን በእሱ ፊት ስናቀርብ እንዲሁ የሚታለፍ አይደለም። በሰማይ ያለው አባት ቅድም ስናነባው ድንቢጦች በሁለት ሳንቲም ይሸጣሉ፣ ነገር ግን የሰማዩ አባት ይላቸዋል አይደለ? በጣም ግንኙነቱ ታይሳላችሁ። የሰማዩ አባት ለእነሱ ግድ የሚለው ከሆነ እናንተ በመልኩ በአምሳሉ የተፈጠራችሁትን እንዴት አድርጎ አብልጦ አያስብላችሁ? ልጆቻችን አንዳንዴ ሲወድቁ በጣም አይዟችሁ ምናምን እንላቸዋለን አይደለ? መተውኛ ጋር ጥግት ይላል ማለት እግዚአብሔር ከዛ በጣም ያለፈ ፍቅር ነው ያለው ለኛ። እግዚአብሔር የምንጋደለውን ተጋድሎ የሚያይ የሚመለከት አምላክ ነው። ለእኔና ለእናንተ ሊመደብ የሚያስፈልገው ሰራዊት ካለ ለመመደብም ዝግጁ ነው ማለት። እግዚአብሔር በሰማያት ያለ ብለን ስንል ይሄ አንዳንዴ በጣም ዩዘር ፍሬንድሊ አይነት ነገር የሚባል ነገር አለ አይደል? ለተጠቃሚዎቹ ምቹ የሆነ የሚባል በፈለግነው ጊዜ የፈለገውን ነገር እንዲያደርግ ልክ ስልካችን ላይ እንዳለ አፕ ማለት ነው። እንደዚ አይነት ነገር አድርገን የምንጠቀምበት አይደለም። በሰማይ ያለው አባት የሰማዩ ፈቃድ እንዲሆን ይፈልጋል። ይሄ አባት አባት ነው ብለን ካልን ያንን የሰማዩን ነው የምንፈልገው። ምኞታችንን የሚያሳካልን የሚያደርግ እንዲያደርግልን የምንፈልገውን አይደለም። ይሄ አባት በጣም ለየት ያለ ነው። በሰማይ የሚኖር ነው። በጣም ሰማይ ከሰው ሐሳብና አስተሳሰብ ይርቃል አይደል? ኢሳይያስ ምዕራፍ 54 ላይ ሐሳቤ ከሐሳባችሁ መንገዴም ከመንገዳችሁ። በጣም የምንጠቅሰው ጥቅስ ነገር ግን ስንኖርበት ግራ የሚያጋባን ማለት ነው። የሰማዩ ሐሳብ ከኛ በጣም የራቀን። ስለዚህ አባት የት ያለው? በሰማይ ያለው አባት የትኛው የሰማዩን ነገር እንድንሆንለት የሚፈልግ አባት? የትኛው የሰማዩን መንግስት በምድር ላይ እንድናንጸባርቅለት የሚፈልገው አባት? ጸሎታችን ማንን? የሰማዩን አባት። ይራራልኛል፣ ያስብልኛል። ልክ እንደምንዘምረው በተመሳሳይ ሰዓት ደግሞ ያ በሰማይ ያለው ብለን ስንል ሁሉም በእጁ ያለው ማለት ነው። የእስራኤል ህዝብ ባርነት ቀንበር ስለበዛበት ዘጸአት መጽሐፍ ላይ ስትመለከቱ ጩኸታቸው ወደ እኔ ደረሰ ብሎ የመጣው ማለት ነው። በጣም ያልተሰሙ መስሏቸው ነበረ፣ ግን እግዚአብሔር ምን አለ? ጩኸታቸው ወደ ማን ደረሰ አለ? ወደ እኔ ደረሰ። ከዛ በኋላ የግብፅን ገዢ ፈርዖንን ሙሴ ሄዶ ሲያናግረው ታስታውሱ እንደሆነ ፈርዖንን ሄዶ ያለው ነገር ምን ነው? ልጄን እስራኤልን ልቀቅ። አይገርማችሁም? የሰማዩ አባት ልጁን እስራኤልን ከቀንበሩ ውስጥ ሊያወጣው ማለት ነው። ለምን ሲባል ሊያመልክ። ማንን? የሰማዩን አባት። የሰማዩ አባት በጣም ወገኖቼ ይፈልገናል። ሲፈልገን የእሱ እንድንሆንለት ነው የሚፈልገው። ወገኖቼ እኔና የእናንተ ህይወት ከእርሱ ጋር ሲገናኝ ፍላጎታችንን ምኞታችንን ሳይሆን ነገር ግን የሰማዩን ነው። እግዚአብሔር መገኛው ቦታው በጣም ይሄ ኪዳናዊ የሆነ ክርስቶስን ማዕከል ያደረገ ነው። እግዚአብሔር የሚገዛበት፣ እግዚአብሔር ፈቃዱን የሚያደርግበት፣ እግዚአብሔር በታሪክ መካከል ያልተገኘበት የታሪክ ክስተት የለም። በዓለማችን የትኛውም ታሪክ ውስጥ የእግዚአብሔር አሻራ አለ፣ ከዘፍጥረት ጀምሮ አሁን እስካለንበት ዘመን ድረስ። እግዚአብሔር በአብርሃም፣ እግዚአብሔር በይስሐቅ፣ እግዚአብሔር በሙሴ፣ እግዚአብሔር በነ ናቡከደነጾር፣ በነ ቂሮስ፣ በሌሎቹ ኢየሱስ ክርስቶስ በተወለደ ጊዜ ማን ነበረ? በማን ዘመን ነበረ ሊቆጠሩ ወጡ በሚለው የዘመን ክስተት ውስጥ በዛ ውስጥ ሁሉ ወገኖች የእግዚአብሔር ጣልቃ ገብነት በሰማይ ያለው ሩቅ ነው ብለን እንዳናስብ፣ ነገር ግን አባት በሰማይ ሆኖ በሁሉም ነገር ላይ ባለቤት ነው። በሰማይ ያለው አባታችን ሆይ ብለን ስንል አእምራችንን ሊሞላው የሚገባው ነገር አንተ በሁሉም ላይ ባለቤት ነህ። በሰማይ ሆነህ ምድርን ታዛለህ። ለአንተ የማይገዛ ገዢ የለም። ናቡከደነጾር የገባው ነገር ምንድን ነው? እሱ ሲያይ ተመለከተ፣ አየና በሰማይና በምድር የወደድከውን ታደርጋለህ። በጣም በቃ የመጨረሻ አለ የሚባል እኮ የዘመናችን በጣም ገናና የሆነ ሰው ነው። ግን በቃ እግዚአብሔር ነገሩን በደንብ ካሳየው በኋላ በሰማይ በምድር አንተ በሁሉም ነገር ላይ የገዛው የወደድከው ምን ታደርጋለህ? ታደርጋለህ። በአባቱ እቅፍ ያለው አንድ ልጁ እርሱ ተረከው። ይሄ በሰማይ ያለው እርሱ ወደ እኔና ወደ እናንተ መጣ። ፍጥረትን ወገኖቼ በፈቃዱ በሀሳቡ የሚመራ በስልጣኑ ቃል ደግፎ የያዘ ብሎ እንደሚናገር ይሄ እግዚአብሔር በጸሎታችን ወደ እርሱ በምንቀርብበት ማንነት ስንቀርብ ነገሮቻችንን ልማዶቻችን ሁሉ የሚቀይር ሰማያዊ የሚያደርገው ማለት ነው። ሰማያዊ የሆነ ማንነት እንዲኖረን አስተሳሰባችንን፣ አመለካከታችን እግዚአብሔር በቦታ በሁኔታ ያልተወሰነ ያልተገደበ የሰማራዊቲቱን ሴት መጥቶ ጌታ ሲያገኛት ያላት ነገር ምንድን ነው? እሱ እናንተ በዚህ ይመለካል በዚህ ይደረጋል ብላችሁ ታያላችሁ፣ እኔ ግን እላችኋለሁ፣ እኔ ግን አላት እግዚአብሔር በእውነትና በመንፈስ ይመለካል፣ በስፍራና በቦታ የማይወሰን ወገኖች ሰማይ እኔና እናንተ በእምነት የምንቀርብበት በድፍረት በፊቱ የምንገኝበት ዕብራውያን ምዕራፍ 4 ከቁጥር 14 እስከ 16 ስላለን ስለ ታላቁ ሊቀ ካህን ይናገራል አይደለ? በሰማያት ያለፈ ታላቅ ሊቀ ካህን አለ ይላል። በሰማይ የሚኖረው የጸጋውን ዙፋን በድፍረት የምንቀርብበት ርኅራሄ ያለው የሚራራልን ወገኖች በጣም በጽድቅ በቅድስና በፊቱ እንድንገኝ የሚያደርገን እግዚአብሔር ከሚታየው ዓለም በላይ መመልከት እንድንችል ይፈልጋል። አባታችን በሰማይ ከሆነ በምድር ላይ የማይቻሉ የሚመስሉ ነገሮችን ሁሉ ማድረግ እንደሚችል ሊገባን ያስፈልጋል። ሐሳቤን ለመጠቅለል ያህል አባታችን ሆይ ጸሎት ራሳችንን ለእግዚአብሔር ፈቃድ የማስገዣ መንገድ ነው። የደቀ መዝሙርነት ሕይወት እንዴት መጸለይ እንዳለብን ከክርስቶስ የምንማርበት ነው። አባታችን ሆይ ጸሎት የሕይወት መመሪያ ነው። የልብን ዝንባሌ ከራስ ተኮርነት ወደ እግዚአብሔር ተኮርነት የሚቀይር የህይወት ንድፍ ነው። ጸሎት ጥገኝነትንና ትህትናን ያስተምረናል። አባታችን ብለን ስንጸልይ ከግል ባለፈ በቤተ ክርስቲያን በቅዱሳን ህብረት ውስጥ በመገኘት አንዳችን ለሌላችን መማለድ ያስተምረናል። በሰማይ የሚኖረውን አባት በማሰብ ስንጸልይ ለግል ጥቅም ሳይሆን በቤተሰብነትና የሰማይ ዜግነትን ያማከለ ይሆናል። አሜን። እግዚአብሔር ይርዳል። ተነስተን እንጸልያለን።